America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በእኛ ሰፈር ነው የሚያልፈው ባሱ። ለተማሪዎች ምግብ እየሰጠ ነው የሚያልፈው እና እኔ ያው ወጥቼ ወስዳለሁ። እንደ ልጅ አለኝ፣ ሁለት ተማሪዎች አለኝ ምናምን ብዬ ማለት ነው። ምክንያቱም ሊስት አያዩ ኖርማሊ። ያው ከነሱ ወስዳለሁ፣ ያንን ምግብ እጠቀማለሁ። በጣም የምቸገረው መች ነው፣ ዊኬንድ ላይ አይመጡ ቅዳሜ ነው እሑድ።
ያው ተስፋ አልቆርጥም፣ ፈጣሪ ነገር ሊያስተካክል ይችላል ብዬ አስባለሁ።
ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚገኙ የኮሮና ቫይረስ ወረርሽኝ ለችግር ያጋለጣቸው ኢትዮጵያውያን ናቸው። እነርሱን ለማገዝ እየተንቀሳቀሱ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያንም አሉ።
እንደዚህ እንደዚህ የሚፈልጉትን ነገር ይነግሩናል። ይሄን የምግብ ዝርዝር ይልኩልናል ከና አድራሻው። ከዛ አዛን ሄድና 2200 ብር ለሁሉም ቢያንስ 30 ሰው ይሆናል አሳይሻለሁ። አሁን የተመዘገቡትን
ጠናትኛ ከያዝናቸው ከበጎ ፈቃድ ፕሮፌሽናል ጋር እናገናኛቸዋለን። በዛ መልክ እርዳታውን ያገኛሉ ማለት ነው። እንደዚሁ ምግብ የሚፈልግ ሰው በዛ መልክ ደውሎ ይጠይቃል። በተቻለ አቅም በፍጥነት እናደርስላቸዋለን ማለት ነው።
የሚሰጠው እርዳታና የሚረዱትን ማች ማድረግ በማይቻል ደረጃ በጣም ብዙ ተረጅ ሰዎች አሉ።
ሁሉንም አነጋግረናቸዋል። በዚህ ምሽት ሰማችኋላችሁ። እሁድ ግንቦት 23 2012 ዓ.ም ምህረት ጤና ይስጥልኝ ክብራትና ክብራን አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ሰለሞን አባተንን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍስሐዬ ነኝ። በሰሜን ወሎ ዞን የራያና ቆቦ ወረዳ ዋና አስተዳዳሪና የአስተዳደርና የጸጥታ ዘርፍ ኃላፊው ከአንድ ግለሰብ በተተኮሰባቸው ጥይት ዛሬ መገደላቸው ተሰማ። የወረዳው መንግስት ኮሚኒኬሽን ጽህፈት ቤት አመራሮቹ ላይ ግድያ የተፈጸመው የአስቸኳይ ጊዜ አዋጁን ለማስፈጸም በመንቀሳቀስ ላይ ሳሉ ነው ብሏል። የሚመለከታቸውን የጸጥታ አካላት ለማግኘት ጥረት በማድረግ ላይ የሚገኘው የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባውን ልኮልናል። እንሆ
ከአካባቢው የደረሰን መረጃ እንደሚያስረዳው ዛሬ ለአስቸኳይ የመንግስት ተልእኮ ወልዲያ ከተማ ስብሰባ ላይ ቆይተው የነበሩት የወረዳው አስተዳዳሪ ስዩም መስፍንና የአስተዳደርና ጸጥታ ኃላፊው መንገሻ ሞላ ግድያው የተፈጸመባቸው ወደ ቆቦ ከተማ በመመለስ ላይ ሳሉ ነበር። ከፍተኛ አመራሮቹ በወረዳው 036 ቀበሌ መንጀሎ ተብሎ በሚጠራው አካባቢ የአስቸኳይ ጊዜ አዋጁን ጥሶ ከተፈቀደለት ሰው በላይ ጭኖ የነበረን የባጃጅ አሽከርካሪ በማነጋገር ላይ ነበሩ ይላሉ የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ባልደረባ። በዚህ መሃል በተፈጠረ አለመግባባት አንድ ግለሰብ ሁለቱ አመራሮች ላይ ሽጉጥ በመተኮስ እንደገደላቸው የወረዳው መንግስት ኮሚኒኬሽን ጽህፈት ቤት የሚዲያ ይዘትና ማበልጸግ ማሰራጨት ቡድን መሪ አየነው አማረህ ጠቁመውኛል። ግድያውን ፈጽሟል የተባለውን ግለሰብ በቁጥጥር ስር ለማዋል የጸጥታ ኃይሉ እንቅስቃሴ በማድረግ ላይ መሆኑ ታውቋል። የሚመለከታቸውን የጸጥታ አካላት እንዳገኘው በዝርዝር የምመለስበት ይሆናል። ሁለቱ ከፍተኛ አመራሮች በወጣትነት እድሜ ክልል ውስጥ የነበሩ ባለትዳርና የአንዳንድ ሴት ልጆች አባት ነበሩ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 2836 የላቦራቶሪ ምርመራ 109 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሰዎች ከ5 እስከ 70 ዓመት የዕድሜ ክልል ውስጥ ያሉ 61 ወንዶችና 48 ሴቶች መሆናቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። 99 ሰዎች ከአዲስ አበባ፣ 2 ከትግራይ፣ 5 ከኦሮሚያና 3 ሰዎች ከሐረሪ ክልል መሆናቸውን የጤናው ሚኒስቴር ዛሬ ከሰዓት በኋላ በፌስቡክ ገጹ ላይ አስታውቋል። ከነዚህ ውስጥም 94ቱ ምንም አይነት ንክኪም ሆነ የጉዞ ታሪክ የሌላቸው፣ 2 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው፣ እንዲሁም 13 ሰዎች የታወቀ ንክኪ የነበራቸው ናቸው። በአጠቃላይ ኢትዮጵያ ውስጥ ቫይረሱ በመርመራ የተገኘባቸው ሰዎች ቁጥር 1172 ደርሷል። በትላንትናው ዕለት የሶስት ኢትዮጵያውያን ህይወት ያለፈ ሲሆን በአጠቃላይ ከኮሮና ቫይረስ ጋር በተያያዘ እስካሁን ባለው ጊዜ 11 ሰዎች ህይወታቸውን አጥተዋል። በሌላ በኩል አንድ ሰው ከትግራይ ክልል ያገገመ ሲሆን በሀገራችን ከበሽታው ያገገሙ ሰዎች ቁጥር 209 ነው ይላል የጤና ሚኒስቴር መረጃ። የሶማሊያ መንግስት በገለጸው መሰረት ዛሬ ከሞቃዲሾ ወጣ ብሎ በሚገኝ ቦታ ላይ መንገድ ላይ የተቀበረ ቦምብ ፈንድቶ 9 ሲቪሎች ተገድለው 12 ቆስለዋል። በርቀት ቁጥጥር የፈነዳው ቦምብ የመታው ሲቪሎችን ከሞቃዲሾ በ90 ኪሎ ሜትር ወደምትርቀው ዋን ላይዌን ከተማ የሚያመላልስ አውቶቡስ እንደሆነ ታውቋል። የሶማሊያ መንግስት ተጠያቂው አልሸባብ ነው ይላል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ትላንት ሌሊት በተለያዩ የአሜሪካ ከተሞች የዘረፋ ተግባርና ብጥብጥ ተካሂዷል። ጆርጅ ፍሎይድ በፖሊስ ቁጥጥር ስር እያለ ህይወቱ ማለፉን በመቃወም ነው ግጭታቸው ሁከት የተካሄደው። የፖሊስ መኪኖችና የመንግስት ህንጻዎች በእሳት ታይተዋል። የሱቆች መስኮቶች ተሰባብረዋል። ከፍተኛ ዋጋ የሚያወጡ እቃዎች ተዘርፈዋል። በመናፈሻ ቦታዎች ያሉ ሐውልቶች በቀለሞች ተቀብተዋል፣ ተበላሽተዋል። የሚኒሶታና የ11 ሌሎች ክፍላተ ግዛት አስተዳዳሪዎች ጆርጅ ፍሎይድ በፖሊስ ቁጥጥር ስር እያለ ህይወቱ ማለፉን በመቃወም የሚካሄዱትን ጥቃት አከል ተቃውሞችን ለመግታት የብሔራዊ ዘብ ወታደሮችን አሰልፈዋል። ካለፉት 4 ሌሊቶች ወዲህ ሲካሄዱ የቆዩት የተቃውሞ ሰልፎች መጀመሪያ ላይ ሰላማዊ የነበሩ ቢሆንም በሚኒያፖሊስና በመንትያዋ ከተማ ሴንት ፖል እንዲሁም በሌሎች ሀገሪቱ ዙሪያ ባሉት ከተሞች ወደ ዝርፊያ፣ ህንፃዎችንና ሌሎች ንብረቶችን ወደ ማጋየት እንዲሁም ወደ ሌሎች የግጭት ተግባሮች አምርተዋል። ወረራ እየተፈጸመብን ነው ብለዋል የሚኒሶታ አስተዳዳሪ ቲም ዎልስ። ህግንና ስርዓትን ለማስከበር ሙሉ ኃይል እንጠቀማለን ሲሉ አክለዋል። የጆርጂያ፣ የኬንታኪ፣ የኦሃዮ፣ የዊስኮንስን፣ የኮሎራዶ፣ የዩታ፣ የዋሽንግተን፣ የካሊፎርኒያ፣ የቴኔሲ፣ የሚዙሪ እና የቴክሳስ ክፍላተ ግዛት አስተዳዳሪዎችም ግጭት አከል የሆነውን ተቃውሞ ለመግታት ሲሉ የብሔራዊ ዘብ ወታደሮችን አንቀሳቅሰዋል። አሶሺየትድ ፕሬስ የዜና አገልግሎት ትላንት ቅዳሜ በዘገበው መሰረት በሀገሪቱ ዙሪያ ወደ 1400 የሚሆኑ ሰዎች ታስረዋል። ትላንት ሌሊት ተቃውሞው ስለቀጠለም የታሰሩ ሰዎች ቁጥር ከዛ በላይም ሊሆን ይችላል። በሀገሪቱ ዙሪያ ያሉት ከንቲባዎች የሌሊት ሰዓት እላፊ ገደብ ደንግገዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ስለ ፍሎይድ ህልፈት ሲናገሩ የጆርጅ ፍሎይድ በሚኒሶታ መንገዶች መሞት በጣም ያሳዝናል፣ መሆን አልነበረበትም፣ በመላ ሀገሪቱ ያሉትን አሜሪካውያን አሳዝኗል፣ አስቆጥቷልም ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 23 2012 ዓ.ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ቅንብር እንዘልቅ። ኮቪድ-19 እና ኢትዮጵያውያን በአሜሪካ። በኮሮና ቫይረስ ምክንያት ዩናይትድ ስቴትስ ውስጥ ከ40 ሚሊዮን በላይ ሰው ከስራ ውጪ ሆኗል። መንግስትም የቀረበለትን ሪፖርት መርምሮ ስራ ላይ ቆይተው በወቅታዊው ሁኔታ ከስራ ለተፈናቀሉ በገበያቸው ልክም ባይሆን ለአጣዳፊ ችግር እንዳይጋለጡ በሚል ድጎማ እየሰጣቸው ነው። የዚህ መርሃ ግብር ተጠቃሚ ሊያደርግ የሚያስችል ሰነድ የሌላቸው ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ውስጥ የሚገኙ ኢትዮጵያውያን ለከፍተኛ ችግር መዳረጋቸውን እየገለጹ ነው። ቤት ውስጥ የሚበሉት ከማጣት አንስቶ የቤት ኪራይ መክፈል እስኪሳናቸው፣ አንዳንዶቹ ደግሞ በቀደመ ህመማቸው ስጋት ምክንያት የሚያስፈልጋቸውን ወጥተው ለመግዛት እንደተቸገሩ ይናገራሉ። ወደ አሜሪካ በቅርቡ የገቡት ደግሞ ችግራቸው የበዛ መሆኑን ይገልጻሉ። ጽዮን ግርማ የተወሰኑትን አነጋግራ የችግሩን ስፋት በተከታዩ ዝግጅት ትዳስሳለች።
ኮቪድ-19 ዓለምን ማስጨነቅ ከጀመረ 5 ወራት ተቆጥሯል። በየቀኑ የጨመረ በሚሄደው መረጃ መሰረትም በመላው ዓለም በሚሊዮኖች የሚቆጠሩ ሰዎች በቫይረሱ ተይዘዋል። በመቶ ሺዎች ደግሞ ህይወታቸው ተቀጥፏል። በበሽታው ከመያዝና ከሞት ቀጥሎ የሚያመጣው ችግር ውስብስብ በመሆኑ በነዋሪ ላይ ያስከተለው ያለው ቀውስም ሁለንተናዊ ነው። እዚህ ዩናይትድ ስቴትስ፣ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ከሚኖሩ ኢትዮጵያውያን መካከል በቫይረሱ ምክንያት በመጣ የኑሮ መቃወስ ለችግር የተጋለጡ እንዲሁም ቀድሞ የነበረባቸውን ችግር ያባባሰባቸው ሰዎች ቁጥር ብዙ መሆኑን ያገኘናቸው መረጃዎች ይጠቁማሉ። ከነዚህ መካከል የተወሰኑት ታሪካቸውን አካፍለውናል። አንዳንዶቹ ኢትዮጵያ የሚገኙ ቤተሰቦቻቸውን ለጭንቀት ላለመዳረግ ስማቸውን እንዲቆይ ሲጠይቁ፣ ሌሎቹ ደግሞ ለልጆቻችን ስንል ይሸሸግልን ብለዋል። እኛም ስማቸውን አንጠቅስም። ቨርጂኒያ ውስጥ አንድ ክፍል ተከራይቶ የሚኖረው ወጣት በኢኮኖሚክስ ሁለተኛ ዲግሪ ተቀብሏል። ወደ ዩናይትድ ስቴትስ ከመጣ 6 ወር ሆኖታል። ኢትዮጵያ ትዳርና አንድ ልጅ አለው። ወደዚህ የመጣው የጥናት ጽሑፉን በአንድ ዩኒቨርሲቲ ውስጥ ለማቅረብ ነበር። አቅርቦ ከጨረሰ በኋላ ግን ከመመለሱ በፊት ሁኔታዎችን ትንሽ ማጥናትና ከቻለም ሰርቶ ትንሽ ገንዘብ ይዞ ለመሄድ ፈለገ። እቅዱን ለማሳካት በመሞከር ላይ ሳለም የመጣበት ቪዛ ጊዜው አለፈበት። እሱን ለማሳደስ አመልክቶ በመጠባበቅ ላይ ያለ ኮሮና ቫይረስ መጣ። መጀመሪያውንም አዲስ መጪነቱ ምቾት አልሰጠውም ነበርና በዚያ ላይ ሰነድ አልባ መሆኑ ሲጨመርበት ለችግር እንዳጋለጠው ይናገራል።
አሁን እኔ ዲያቤቲስ ነኝ። ስኳር አለብኝ። የስኳር መድኃኒት መግዛት አልችልም። ታይፕ 1 የሚባል ነው እና የምወስደው ኢንሱሊን ነው። ኢንሱሊን ጠዋትና ማታ ወስዳለሁ። አንድ ጊዜ ታሜ ነበረ፣ የዛሬ 2 ወር ምናምን አካባቢ ረሱን መሰለኝ ሆስፒታል ገባው፣ ኢኖቫ ሆስፒታል። ያኔ የሆነ መድኃኒት ጻፉልኝ ራሳቸው፣ የኢንሱሊኑን ማለት ነው። ከዛ አገኘው አንድ ኢንሱሊን፣ ያንን ነው እስካሁን እየጠቀምኩ ያለሁት። ከዚህ ፊትም የነበረኝ አለ፣ ከኢትዮጵያ መጣሁት።
የቤት ኪራይ መክፈል ካቋረጠም 2 ወር ሆኖታል።
ግን አሁን በኮሮና ምክንያት መክፈል ስለማልችል ያው እነሱም ይረዳሉ። ማለት ገንዘብ እንደሌለኝ ስለሚያውቁ አይጠይቁኝም። አሁን አልጠየቁኝም። ኢትዮጵያኖች ናቸው። ምግብ እንዴት መሰለሽ፣ እኔ የተማሪዎች ፓስ አለና በእኛ ሰፈር ነው የሚያልፈው ፓሱ። ለተማሪዎች ገንዘብ ማን ነው ምግብ እየሰጠ ነው የሚያልፈው? እና እኔ ያው ወጥቼ እወስዳለሁ። እንደ ልጅ አለኝ፣ 2 ተማሪዎች አለኝ ምናምን ብዬ ማለት ነው። ምክንያቱም ሊስት አያዩ ኖርማሊ፣ ያው ከነሱ ወስዳለሁ፣ ያንን ምግብ እጠቀማለሁ። በጣም የምቸገረው መች ነው፣ ዊኬንድ ላይ አይመጡ፣ ቅዳሜና እሑድ። አንዳንዴም ደግሞ በብዛት ምግቦቻቸው ጣፋጭ ስለሆነ ከስኳር ጋር በጣም የተቸገርኩ ነው አመጋገቤ ላይ ማለት ነው። አልፎ አልፎ እዚህም ያለው ቤተሰብ ያው አትሊስት እነሱም ይረዱኛል። ላይክ ምግብ ከነሱ ጋር እበላለሁ። ጊዜ ነገር
መጀመሪያ ላይ ልንግረህ የነበረ አሁን ቶ እንግዲህ ቤልጅየም ተምረህ ፔፐሮችን አሳትመህ ሪሰርች ስትሰራ የነበርክ ልጅ ነህ እና ድንገት ህይወትህን እዚህ ጋር ስታገኘው እንደው ተስፋ መቁረጥ ውስጥ አልገባህም?
በጣም እንደውም የጥሩ ጥያቄ ነው። በጣም ተስፋ መቁረጥ ውስጥ ነው የገባሁት። ማለት ልጅ ባይኖርም እንደውም ራሴን እንጃ እስከ ማታ ድረስ ነበር የምደርሰው ብዬ ነው የማሰብኩ። ለልጅ እንደምኖር አሰብኩ። ምክንያቱም ልጅ አለኝ፣ በቃ ለልጅ መኖር አለብኝ። ራሴን እንደምንም ከዚህ ችግር ውስጥ አውጥቼ ነው እንጂ የነበረኝ ላይፍ ጥሩ ነበረ። እኔ ባንክ ማኔጅመንት ፖዚሽን ላይ ነበር ምሳሌ ኢትዮጵያ እያለሁ። ከዛም ነው ስኮላርሺፕ አግኝቼ ወደ ቤልጅየም የሄድኩት። ህይወት ደግሞ እዚህ ቦታ ላይ ሲሆን ስታይ በጣም ነው ተስፋ መቆርጩ እና ያው ኤክስፔክቴሽን ነው እኔ እንዳሰብኩት አልሆነም እና በጣም ያዘንኩት በራሴ ውሳኔ።
ለመሄድ አላሰብክም?
አሁን ለመሄድ እፈልጋለሁ። ያው ስቴጂ ደግሞ ግዴታ ሆነ ስቴጂ ለመናገር ወደ ኢትዮጵያ ስንመለስ መቼስ ወደ እናቴ ቤት ምን ይዤ ካለ የሚባል አንድ ዘፈን አለ እና የሆነ ነገር ይዤ መሄድን እፈልጋለሁ የሚል ነገር ነበረኝ። አሁን ግን ያን አይደለም፣ በቃ መሄድ እፈልጋለሁ። ምክንያቱም መኖር አለብኝ ለልጄ። የትኛውም አጋጣሚ ዛሬ ተነስተ ሄድ ፍባት ሄዳለሁ።
እንደው ሌላ በጣም የሚቸግርህ ነገር ምንድን ነው?
እንግዲህ አሁን የሚቸግረው ቤት ኪራይ እንዳልኩሽ፣ ያው እነሱም አበሾች ጥሩ ናቸው፣ ብዙ አላስቸገሩኝም እና ያው እነሱ ፊት ማየት ይከብደኛል እና ብከፍል ደስ ይለኝ ነበረ።
ስንት ጊዜ የሆነ እዛ ቤት ውስጥ ከገባ?
እንደመጣው ነው እዚህ የገባሁት። 6 ወር ሊሆነኝ ነው። 6 ወር አካባቢ
ያውቃሉ ሁኔታ
በቃ? አዎ ያውቃሉ፣ ሁኔታ ያውቃሉ እነሱ።
እና ምን ያህል ጊዜ ሆነ ሳትከፈል?
ባለፈው ወር አልከፈልኩም። ያው ይሄንንም ወር ይወር መጨረሻ አልከፈልም ማለት ነው።
በኮሮና ቫይረስ ምክንያት ዩናይትድ ስቴትስ ውስጥ ከ40 ሚሊዮን በላይ ሰው ከስራ ውጪ ሆኗል። መንግስት ከስራ ውጪ ለሆኑ በየሳምንቱ የገንዘብ ድጎማ ይሰጣል። ነገር ግን ይህ ድጎማ ስራ ላይ ቆይተው በወቅታዊ ሁኔታ ከስራ ለተፈናቀሉት ብቻ የሚደረግ ነው። ይህ ወጣት የስራ ፈቃድም ሆነ የነዋሪነት መታወቂያ ስለሌለው የዚህ ተጠቃሚ አይደለም። ልክ እንደዚህ ወጣት ለመስራት የሚያስችል ፈቃድ የሌላቸው ብዙ ኢትዮጵያውያን እንዳሉ የተነገረ ነው። ሌላዋ ሲልቨር ስፕሪንግ ውስጥ ነዋሪ የሆነችው የኦቲዝም ባህሪ ያለው የ8 ዓመት ወንድ ልጅና አንዲት የ4 ዓመት ሴት ልጅ ያለቻት እናት ናት። ከሁለት ዓመት በፊት ባለቤቷ ባደረገላት ጥሪ መሰረት ወደዚያ ሀገር መምጣቷን ታስረዳለች። እንደመጣች ብዙም ሳትቆይ ባለቤቷ ይታመማል። ስራም ሰርታ አታውቅም። በመጨረሻም ከ6 ወራት በፊት የባለቤቷ ህይወት ያልፋል። ሀዘኑ ከልቧ ሳይወጣ ልጇን የሚቀበላት ትምህርት ቤት አግኝታ ካስገባችና ትንሿንም መዋለ ህጻናት አስገብታ ስራ ለመፈለግ በዝግጅት ላይ ያለች በኮሮና ቫይረስ ምክንያት ትምህርት ቤቱ ይዘጋል። ልጆቿን ይዛ ቤት ውስጥ ለመቀመጥ ትገደዳለች።
ኦቲዝም ነው የሚባለው። ያገር ስመጣ እንደክ ነው ተባለ። እሱ በጣም የሚከብደኝ ያው እኔ ከዚህ ኮሮና ጋር አንድ ቁር የተሰማኝ ሰው ሆነ ነገር አገሩ ተላንዲው ልጅሽም ዘይት ትንቀሳቀሳለች አየርም ያገኛሉ የትም ስለማይንቀሳቀስ እኔ እሱ ነው በጣም ፈታኝ የሆነብኝ። እንደገና እቃይነ ኩብሻ አቅም ይሄ መጥፎ ነው ጥሩ ነው ስለማያውቅ እኔ እሱ ነው በጣም ነው የከበደኝ። ከራሴ ችግር ጋር ተጨማሪ
በፊት ይዘሽ ትወጪ ነበር ትንቀሳቀሽ ነበር?
አባስ ማለት ከማረፉ በፊት ከአንድ 6 ወር በፊት ያው አጫውታል በዚህ በዛ ስለዚህ አይተማም ያለ ባህሪ እንደዚህ ብዙ የገነነ አይሆንም ስለምናጫውተው ይደክመዋል ምን። አሁን ግን ቤት ውስጥ የመጥፎ ነው የጥሩ ነው ሲባል ስለማይለኝ እሱ በጣም ከአምሮ በላይ ነው የሚከብደው። ኑሮው እንዳለ ሆነ ያው ተራሩጠት ሆነ ነገር መፈጸማት ይቺ ይመስል
መንግስት ለሁለቱ ልጆች ማሳደጊያ የሚሰጣትን ድጎማ ቤት ኪራይ ከፍላ ትኖራለች።
የማገኘው በልጆች በዚህ ባለቤት ስላረፈ ሶስተኛ ድጎማ በዛ አገኛለሁ እንጂ በደስ ይለኛል። 1280 ብር መንግስት መብራት ይችለኛል። በፊት ያው ባለቤት ሲያሙ መብራት ስለፈቀዱም መብራት መንግስት ነው የሚከፍልልኝ ግን ቤቱ ራሳችን አሁን ከልጅ የማመጣው ነው የምንከፍለው። እስካሁን ግን ችሎልናል። ለሌላ ለምግብ ደግሞ እዚህም ከዚያም እያሁን ሰው በሰው ፉድ ስታምፕም አሁን በዚህ በሽታ የተነሳ አግኝተናል እንጂ ፉድ ስታምፕ ደግሞ ይቀንሳል። የሀገሪ ስታገኝ ፉድ ስታምፕ ወርዶ ወደ 200 ብር ይሰብሻል። ያወርድበት ያ ስታገኝ ምክንያቱም ቤትን አይመለከትም ይላሉ።
አሁን ደግሞ በኮሮና ቫይረስ ምክንያት ልጆቹን ይዛ በህዝብ ትራንስፖርት መንቀሳቀስ እንዲሁም የኦቲዝም ባህሪ ያለው ልጅ ይዛ ገበያ መሄድ ስለማትችል መሰረታዊ ነገር ለማሟላት እንኳን ከፍተኛ ፈተና ገጥሟት እንደነበር ትናገራለች። ግን ደግሞ በህይወት መቆየቷን ለልጆቿ እንደ ተስፋ ስለምትቆጥረው እንደሚያጠነክራት ትናገራለች። ሰዎች ደግሞ አይጨክኑብኝም እስካሁን እየረዱ ነው ትላለች።
እኔ ማርዳቱ እካም ይገዛልኝ ሰው ይኖር ይሆናል በቃ የሚበላም ነገር እኔ ደግሞ ለምሳሌ ለልጅ ትንሽ አመሉ ብዙ ስለሆነ ባላቸው ሳንቲም ሊሰጡኝ ይችላሉ። እግዚአብሔር ይክሜ ጤና ይስጣቸው። በቃ የቤቱን ክራይ ከዚህም ደግሞ ለልጄም ያው ከመንግስትም የተወሰነ ለልጄ ይሰጣል አይደል እንደሱ እንደሱ እያደረኩ አለች። ደግሞ ዶክተርም አለች ዶክተር ኬት ትባላለች በጣም መልካም ሰው ናት። ሰው ባላት ነገር ከጎኔ ሆና በቃ ባላት ነገር ቤቷም ሆና በስልክም እንዳይርባችሁም ትላለች። በዛም በዛም በቃ እንደዛ እንደዛ ለኛ እናማ በቃል እንደምትይ እንደሚቀል እንደማውራ አይደለም ውስጥ ስትወኝ በጣም ብዙ የሚከብዱ ነገሮች አሉ። ሰው ግራዳሽ በቃ ታስብ ያለሽ የቤት ኪራይ ነገር ምን ሆናለው እዚህ ሀገር በቃ ያው አንድ አይደል ሀገሩ ሁኔታ ቀጥያው ባላችሁ ነገር ቢረዱንም ይጎልል ነገር ይኖራል።
ነገሮች ትንሽ መስመር ከያዙላትም ሰርታ ልጆቿን ለማሳደግ አቅዳለች።
እኛ ኮክ የበሽታ ምግዳብር ካሳለፈልን በቃ በዚህ በተራርጨ ልጆችን አሳድጋለሁ ብዬ ነው ማምነው። እኛ ኮክ
ስለ ልጆቿ እንጂ ስለ ራሷ አስባ እንደማታውቅ የምትናገረው ይቺ እናት ከኢትዮጵያ ስትመጣ ያልጠበቀችው መከራ ከባድ ሀዘንና ችግር ቢጋረጥባትም ነገን ደግሞ ተስፋ ታደርጋለች። ሌላዋ ኢትዮጵያዊት ደግሞ ሰነድ ማጣትና ህመም ህይወቴን ካመሰቃቀሉት አመታት ተቆጠሩ አሁን ደግሞ ኮሮና ቫይረስ እጅጉን አባባሰው ብላናለች። ዋሽንግተን ዲሲ ነዋሪ ናት። ታሪኳ ረዘም ያለ ነው። 4 አመት ሊባኖስ ውስጥ ሰርታ ያገኘችውን ገንዘብ ይዛ ሄዳ ኢትዮጵያ ቤተሰራች። 10 አመትም በዚያው ኖረች። ትዳር መሰረተች፣ ልጅ ወለደች። በመጨረሻ የሰራችው ቤት ህገ ወጥ ነው ተብሎ ፈረሰ። ተስፋ ቆረጠች። እንደገና ገንዘብ ሰርቶ ለማግኘት ከሀገር ወጣች። መካከለኛው አሜሪካ ቤሊዝ የተባለች ከተማ ልጅ መጠበቅ ስራ አግኝታ አንዳመት ሰራች። በመጨረሻም አሜሪካ ገብታ ጥገኝነት ጠየቀች። አላገኘችም። ተጓተተባት። ነገር ግን የስራ ፈቃድ ስላገኘች ልጅ መያዝ ጀመረች። ራሷን ለማሻሻልም መንገድ ስትጀምር ያልጠበቀችው ገጠማት። የኩላሊት ህመምተኛ ነች ተባለች።
በፊት 4 ወር ሰርቼ ወደ ኢትዮጵያ የተመለሰች ልጅ ነበረ። ለመውለድ ብቻ ነበር የነቃ። ሰርቼ ከ2 አመት በኋላ ወጥቼ ሳርፍ እዛ እየሄድኩ አርፍ ነበረ። ቨርጂኒያ ውስጥ እንሰራው ዌብሳይት ቴብል ውስጥ ነው። ለረፍት ሲሄድ እዛ ነው። አጋጣሚ ሆኖ ቨርጂኒያ ውስጥ ዶክተር ተድላ ይባላል እሱ ቤት ነበር ዊኬንድ ማርፈው። ሌሊት ላይ ምላሴ አበጠ። አፌ ሞላው። ስናገር እንተባተባለው እራሽ ነበረ። ቀሰቀስኳቸውና ምላሴን እንደ ኤሌክትሪክ እያጎተተኝ ነው። ባካችሁ ስላስብ መጣት ሚስቱ ነበረ አብረው መጡና ፔንኪለር ሰጥን። ተኛውን ያንቀጠቅጠኛል፣ ብርድ ብርድ ይለኛል። ከዛ ቨርጂኒያ ወሰደና ላስመረምርሽ ፈልጋለሁ ሚስለኝ ፈቃደኛ ነኝ ያልኩት። ኢንሹራንስም አልነበረኝ። ተመረመርኩኝ። በስንተኛው ቀን ሁለቱም ኪድኒሽ ዳሜጅ ሆኗል አለ። በኢመርጀንሲ ወደ ሆስፒታል መሄድ አለብሽ፣ የዲሲ ነዋሪ ሰው አድራሻ ሊሰጥሽ ይገባል ተባለ። የእሱ ባለቤት ቤት ነበር አሜሪካ ዲሲ ላይ። እሷ ቤት ውስጥ ነኝ ጊዜ መታወቂያ ምናምን አወጣችልኝ። በዛው ህክምናው ተጀመረ። ዳዮፕሲ ሲያደርጉም ከምን ዳሜጅ እንደሆነ ኪድኒ ሊያውቅ ያልቻሉ እንጂ እስከዛ ሰዓት ድረስ ምንም አይነት ሲክሰም የለኝ ማያመኝም። ህመሜ ፔሪድ ሲመጣ ብቻ ነበረ። ምዳካማለው፣ ብዙ ይፈተኛል። የተለየ መስተስ አየሁበት በቃ እዚህ ሀገር ስመጣ ና ያ ነበር። እሱም እንግዲህ የማጠን ግርግዳ ላይ ሲስት አለ እያሉ ነው እና እሱንም ማጠን ጣ ትላለች የኪድኒ ዶክተር። የማጠን ዶክተር ደግሞ ምንም መውጣት አይገባውም፣ እሱም ብሊድን ብዙ እንዳታደርግ ትሪት ማድረግ አለብን ይላሉ። እስካሁን እየተነጋገሩበት ነው። እስቲል አሁን ሐሙስ ለትም ቀጠሮ ነበር የማጠን ዶክተር ለመጨረሻ ጊዜ የምትለው ትሪት ይደረግ እንጂ ሰርጀሪ ማድረጋት ሞራሊ ሌቭል 5 ላይ ነው ኪድኒው ና ለዲያሊሲስ ሊዳርግሽ ይችላል ሰርጀሪ ማድረጉ ትላለች። እነሱ ደግሞ አሁን ሌቭል 5 ላይ ደርሶ ከዲያሊሲስ በፊት ቲዩቡን መቅበር አለብን፣ ተዘጋጅተን መጠበቅ አለብን። ዲያሊሲስ በመጀመር ካልተዘጋጀሽ ቲዩቡ ተቀብሮ ካልቆየ ኢመርጀንሲ ዲያሊሲስ ደግሞ ሌላውን ኦርጋን ዳሜጅ ሊያደርግ ይችላል በሚለው ሁኔታ እየተነጋገሩ ይህ ኮሮና ቫይረስ መጣ። የኪድኒ ዶክተሯ ከኔ ጋራ እስከ ጁን ድረስ ምንም አይነት አፖይንትመንትም ፎሎ አፕም የለሽም፣ የማጠንን ጉዳይ እስከዛ ጨርሺ አለች።
የዚች እናት ችግር ውስብስብ ነው። ገና ጥገኝነት ጥያቄ ላይ ያለች በመሆኗ በእጇ ላይ ያለው ኢንሹራንስ ለሚያስፈልጋት ሕክምና በቂ አይደለም።
ሲደብሉም ልካይ ነበረ ትራንስፓረንቱን እዛ ወረፋ ላይ ተቀመጭ ቢያንስ 4 አመት ሊፈጅ ይችላል ስትልከኝ አሁን ይሄ ለፖለቲካል ሰለ ያሉ ሰዎች ያላቸው ኢንሹራንስ አሊያንስ ኢንሹራንስ ነው። አሊያንስ ደግሞ ከበር አያደርግም ለኪድኒ ምናልባት አሁን ወረቀት ቻልቆ ግሪን ካርድሽን ካገኘሽ ግን ስዊች ማድረግ ትችያለሽ፣ የተሻለ ኢንሹራንስን ታገኛለሽ። ከዛ በኋላ መጥተሽ እስኪይዟለን ቀመጥ
አሁን ከጤናዋ መታወት የተነሳ ስለምትፈራ ከቤት አትወጣም። እቃ የመግዛት አቅምም ስለሌላት የሰው እገዛ ትፈልጋለች። በደከመ ድምጽ በብዙ ተስፋ መቁረጥ ውስጥ መሆኗን ብትናገርም ቶሎ ሰነድ አግኝታና ኮሮና ቫይረስ ቀንሶ በፍጥነት ታክማ መዳንን ተስፋ ታደርጋለች። በዚህ በዋሽንግተን ዲሲ እና አካባቢው ለችግር ከተጋለጡት ሰዎች ቀዳሚውን የሚይዙት አዲስ የመጡ ሰዎች ናቸው። ከባለቤታቸውና ከሶስት ልጆቻቸው ጋር ከሰባት ወር በፊት ወደዚህ የመጡት ተከታዩ አባወራ ነገሮችን አመቻችተው ስራ በመጀመሪያቸው ሰዓት ይህ ችግር በመከሰቱ የቤት ኪራይ የመክፈል አቅም እንዳጡ ይናገራሉ።
ችግሩን ለዛ ነው ያለውና ቱም ዋናው በዚህ በሽታው ሲመጣ የቤት ኪራይ ከፍለሽ ለመኖር አሸጋ ለማድረግ አንዳንድ ነገሮችን ለማድረግ ማታቂያው ሀገር ላይ በጣም ከባድ ነው። ስራ ደግሞ ለመቀጠር አንዳንድ ነገሮችን እስኪሳኩልሽና ነገሮችን እስኪሄዱልሽ ድረስ ወረቀት ያስፈልግሻል። በየቦታው ላይ ወረቀት ያስፈልግሻል ለመግባት። ያ ወረቀት ደግሞ ለመጤ ፕሮሰሱን ጨርሶ ሲመጣ ይሄ ነገር ተከሰተ። ስራ ለመወዳደር ስትፈልጊ ባለበት አጋጣሚ የኮሮና ቫይረስ መጣ። በዛ ምክንያት ስራ ለመቀጠር አልተቻለም። ያው ሰዓት ላይ ቤት ኪራይ ለመክፈል በጣም አስቸጋሪ ነው። ቤት ኪራይ ለመክፈል አልተቻለም። ያም በተመለከተ ነው እና አሁን አንዳንድ ቦታ ላይ ረጅም ወቅቱን ነገሮች ጠይቀን ያው አሁን አንድ ሰው የአንድ ወር ቤት ኪራይ ከፍሎልናል።
ኑሮ ካሰቡት በላይ እንደከበዳቸው ገልጸው አንዳንድ ኢትዮጵያውያን ከመጡ ጀምሮ በምግብ እያገዟቸው መሆኑን ነግረውናል። ሌላዋ የዲሲ ከተማ ነዋሪ ደግሞ ከዚህ ቀደም ስራ ተሰራ ነበር። ባለማወቅ በሰራችው ስህተት ምክንያት መንግስት ከሚሰጠው ድጎማ ለስድስት ወር ታግዳለች።
ሆቴል ስለምንሰራ ሲቀነስ ስራ ያው ስሎ ሲሆን ሲዝናል የዲሲ ስራ እና እኔ ጽዳት ነው የምሰራው። ሃውስኪፒንግ ያው እና ከባድ ነው የሃውስኪፒንግ ስራ። ያው ሃውስኪፒንግ እየሰራሁኝ ያው ስንቀነስ አንኤምፕሎይመንት አፕላይ እናደርጋለን ማለት ነው። አንድ ወርም ለሁለት ሳምንትም ለምንም ስንቀነስ፣ ከዛ አንኤምፕሎይመንት አፕላይ አድርጌ እየተከፈለኝ ያለ በመሀል በርዝዴ ይሁን ሆሊዴ ይሁን ብቻ $178 ከፈሉኝ ከስራ ቦታ ማለት ነው። ከዛ ከፈሉኝ እኔ አላወቅኩኝም። ምክንያት ፖርት ማድረግ ነበረብኝ። ከዛ በቃ ስራ ጀመርኩኝ። አንኤምፕሎይመንቱ ቆመ ማለት ነው። ልክ በአመቱ መጨረሻ ላይ ዲሴምበር ላይ ጠብቀው ማለት ነው ከፔናልቲ ጋር
ከቅጣት ጋር
ላኩልኝ ማለት ነው። እኔ ከከፈለኝን እጥፍ አድርገው ከቅጣት ጋር ላኩልኝ $230። ካልከፈልሽ በአስቸኳይ ከታክስ ሪተርንሽ እንደሚወሰድ ምናምን ነገር ብሎ አስፈራርቶ ላኩልኝ። እኔ እንቅልፍም ተኝቼ አላደርኩም። ቢኮዝ እኔ ማለት ማጭበረብርም ሰው አይደለሁም። ያው እነሱ እንደ ማጭበረብር ነው የሚቆጥሩት IRS ማለት ነው። ከዛ በቃ ላኩላቸው። ወዲያውኑ አንድ ወር ምናምን ቆይተው ነው እንዲያውም የወሰዱት ማለት ነው። የላኩትን ብር አንድ ወር ምናምን ከቆዩ በኋላ ነው የወሰዱት። ልክ አሁን ይሄ ኮሮና በሚመጣበት ሰዓት ያው ስራ ጀምሬያለሁ ኦልሬዲ እየሰራን March 15 ቆመን ማለት ነው ስራውን። እና March 15 ላይ ስራ ያው ስንቀነስ ይሄ በሽታው ከመጣ በኋላ ሁላችንም ያው መዘጋቱን ቀረን። የመጨረሻ የሰራሁት March 15 ነው። አፕላይ አደረኩ። አንኤምፕሎይመንት ያው አንቺ ስትይ አክቲቭ ነው አፕዴት የምታደርጊው ከሆነ ኦልዌይስ ማለት ነው። ከዛ ምን አደረግኩኝ ስጠይቃቸው ማለት ምንም አልመለሱልኝም። አንድ ወር ጠበቅኩኝ ማለት ነው። እስከ April 15 ድረስ በወሩ ድረስ ጠበቅኩ። ማርሻ እንትን አድርጌ ምንም እንትን የለም። ከዛ ኢሜልም ተጻጻፍኩኝ። ከዛ ዋና ኃላፊ ጋር እያለቀስኩ ነበረ ኤቭሪ ሲንግል ላይ አንድ ወር ምንም እንቅልፍ አልተኛ። አሁን በጣም ተቸግሮ ያለው ምንም ኢንካም የለኝም። ያው ሰርቼ ቤት ኪራይ ነው የምከፍለው። ከዛም በኋላ ነገርኳቸው። ለሴትዮዋ ስነግራት በጣም አዝና እንትን አለች። አንኤምፕሎይመንት እና ኃላፊውን ስልክ ሰጠችኝ። ሱፐርቫይዘሮቹን ኮንታክት ማድረጋቸውን አካል ሰጠችኝ። ከዛ ከነሱ ጋር ኮንታክት አደረግኩኝ። ከዛም ያለው ምንድን ነው ችግሩ፣ በምን ምክንያት ነው የማላገኘው እና እኔ በጣም ተቸግሬ ያለሁት ፋሚሊ በጣም ተርቦ ነው ያለው። ደካማ እናት አለኝ፣ ልጅ አለኝ፣ ነፍሰ ጡር ነኝ እና በዛ ላይ በጣም እያለቀስኩ ነው፣ ስትሬስ ይዞኛል አልኳቸው። እና ጥሩ ሰው ነበሩ ያናገሩኝ እና ያው ያለውን ሁኔታ ነገሩኝ ማለት ነው። አንድ ሰው ሰስፔንድ የሚደረግበት በአመቱ ማለት ከተቀጣሽ ለስድስት ወር ምንም አይነት ጥቅም አታገኝም ማለት ያው ይሄ እንደ ማጭበርበር ነው የሚቆጠረው ለእነሱ ማለት ነው። ቢኮዝ ከሁለት ቦታ ነው የተከፈለሽ እና ያው ከፍያለሁ መልሽ ያልኩኝ እንደገና አፒል አደረኩ ይግባኝ ጠየቅኩኝ ማለት ነው። እና ይግባኝም ስጠይቅ በቃ እነሱ እንትን ሊሉኝ አልቻሉ። ኢሜይልም ተጻጻፍኩ በቃ በጣም ደከመኝ። እንዲያውም ክሌም ማረግበት ኤቭሪ ዊክ ብሎክ አደረጉት ማለት ነው። እና ያው የኔንም ለክሶ የጠየቀን መደወሌ ምናምን ተሰለቹ። በቃ የተለያየ እንትን ተጻጻፍ ኢሜይል አደረግኩ። የማደርገውን ሁሉ እንትን አልኩ። እንዲያውም የኛ የኢምፕሎይ ሎየሮች ጋር ሁላ እንዲያናግሯቸው አደረግኩ። ዩኒየን አለ እና ዩኒየኖች ምንም በቃ ሊረዱኝ አልቻሉ። እና እነሱ 150 ብር እርዳታ ልንሰጥሽ እንችላለን ለምግብ ምናምን ቴምፖራሪ ያሉ እና ይዘው ሊመጡ ካርድ፣ የሴፎይ ካርድ። ከዛ በእንደሱ እያለ ያው ቤት ኪራይ መክፈል እንዳልቻልኩኝ ነገርኩኝ ለአፓርትመንቱ። ከዛን ተጨማሪ 10 ቀን እንደምንሰጥሽ ምናምን አሉኝ። ከዛን ይሄ የአይአርኤሱ 1200 ብሩ ገባልኝ እና የልጅ 500 ብር ገባልኝ። እሱን አንድ ላይ እንደምንም አጠጋግቼ የቤት ኪራይን ከፈልኩኝ። የዛን ወር በእንደዛ አሳለፍኩኝ። አሁን ደግሞ ያው እየቀጠለ ሄደ ማለት ነው። ቢኮዝ እኔ አልሰራም ያለው በሽታ በጣም ከባድ ነው እና አንድ በጣም የማከብረው ወንድም ያለ እና ከሱ ላይ እንደገና ተበደርኩኝ 1500 ብር። ቤት ኪራይ 1400 ነው የምከፍለው እና ከሱ ላይ ተበደርኩኝ። አሁን ደግሞ የዚህን ወር እንግዲህ አዶኖ ምን እንደማደርግ አላውቅም። እና ያው ምግብ ምናምን ብዙ ሰዎች ረዱኝ። ሰንሰለት ድራማ የሚሰሩትም ብርም እንደገና ለሰዎችም በጣም አዝነውልኝ፣ ለሰዎችም ስልኬን ሰጥተው አንዳንድ ሰዎች መጥተው ቤት ውስጥ አዩኝ እና የመጡ የሚያዩኝ ሰዎችም ያው የተለያየ እርዳታ እንደሚያደርጉልኝ አይዞሽ ለምን ከጎኔ ያው የሰው ልጅ ተስፋ ያኖረናል እና ያው እስካሁን ድረስ በዚህ ሁኔታ ነው ያለሁት።
ወደ ዩናይትድ ስቴትስ በዲቪ ሎተሪ ከመጣች 5 ዓመት ሆኗታል።
እና በዲቪን የመጣሁት 2 ስራ ነበረ የምሰራው። ካምፔን ምረዳ ነበረ። ጥሩ ፊቸር ነበረኝ። ዲግሪ ማስተርስ አለኝ። ኢትዮጵያ ተምሮ ያለው ሰራፊያና ማህበራዊ ሚኒስቴር ነበረ የምሰራው። እዚህም ደግሞ ፊቸር የመማር ወደ ትምህርት ቤት የመሄድ እንጂ ወደ ማግባቱ አልነበረም። ግን ያው ጓደኞቼ እንዲሁም ደግሞ አንድ ያጎቴ ጓደኛ ነበረ፣ በጣም ይጨቀጭቀኝ ነበረ። እዚህ ሀገር ጥሩ አይደለም ብቻሽን መቆየት ምናምን ብሎ በጣም ገፋፍቶኝ ነው እንዳገባ ያደረገኝ።
ትዳሩ እንዳሰበችው አልተሳካም። በብዙ ውጣ ውረድ የተሞላ ስለነበር ነፍሰ ጡር እያለች ተለያየች። በወቅቱ ብዙ ችግሮችንም አሳለፈች። አሁን ልጇ አደገ። ኢትዮጵያ ሄዳ አገባች። አርግዛ መጣች። እናቷም አብረዋት አሉ። ያጠራቀመችው ገንዘብ ባይኖርም በቃ አሁን ኑሮ የተስተካከለ ስል ኮሮና መጣና ደግሞ አመሰቃቀለው ትላለች።
እና በቃ አገግሜ ጥሩ ማለት ጥሩ ቤቴም ጥሩ ነው። በቃ ሁላችንም ደስተኛ ነን። ልጄም ደስተኛ ነው። እኔም እሰራለሁ እና ልክ በቃዚን ይህ አገግሜ ወደ ደስተኛነት ስመጣ እንትናል ክሬዲቴም ለማለት በጣም ያው እንትስል ስለነበረ ጠቀምጥራለሁ። አሁን ከሰባ ምናምን ብር በላይ መጠቀም አልችልም። በጣም ብዙ ስለተጠቀም ማለት ነው። ያው ሰው ማያበድርሽም ራሳቸውም የላቸውም። ያው ከባድ ነው። ያው አፓርትመንት ባለፈው ወር ያልከፈሉትን እንትን ሰጥ ደብዳቤ ሰጥተዋቸዋል። ማስጠንቀቂያ የተካሬንት ፋይናል ፍርቄ ነው። ያው ተስፋ አልቆርጥም። ፈጣሪ ነገ ላስተካክል ይችላል ብዬ አስባለሁ። እኔ ወጣት ነኝ። ነገ ተምሬ ፕሮፌሽናል ስራ መስራት የምችለው ነኝ። ያው እንግዲህ ከቻሌንጅ በኋላ ደግሞ ጥሩ ነገር ይመጣል ብዬ አስባለሁ። እና ይህ ቀን ካለፈ ወደ ትምህርት ቤት ሄጄ ልጆቼን አሳድጌ ሀገሬን ሄጄ አይቼ ሀገሬን መርዳት እፈልጋለሁ። ባለሁበትም ሀገር ደግሞ ተምሬ ማገልገል እፈልጋለሁ። እኔ ገና ወጣት ነኝ፣ 30 ዓመት ወጣት ነኝ። ስለዚህ ማለት ያው ያለው ሁኔታ እንግዲህ ተቋቁመሽ ካለፍሽ እስከዛ ድረስ ጤና ከሰጠን ያልፋሉ እያስባለሁ። ወይ ማናቅ እግዚአብሔር ዘመድ ቢኖርሽ የምታውቂውም ሰው ቢኖርሽ ማለት ያስማሻል እንጂ ያው ሙሉ በሙሉ ችግርሽን ሊሉንሽ አይችሉም። እንግዲህ ያው የሰው ልጅ ደግሞ እየበላም ሌሎች ነገሮች ያስፈልጉታል። የሚኖርበት ከሌለው ማለት ባዶ ነው። እኔ ከባድ ነው።
ስራ ማጣቱ የቤት ኪራይ መክፈል እንዳይችሉና በምግብም ጭምር እንዲቸገሩ ካደረጋቸው ሰዎች በተጨማሪ በእድሜያቸውና በሕመም ምክንያት ወደ ውጭ ወጥተው ምግብ ገዝተው መምጣት የማይችሉ ሌሎች ኢትዮጵያውያን በዚህ በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ይገኛሉ።
ኮቪድ-19 እና ኢትዮጵያውያን በአሜሪካ ይከተላል። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ እና በትዊተር @voaamharic ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕ ስቶር VOA Horn of Africa ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው። ወደ ዝግጅቱ ተከታይ ክፍል እንሸጋገር። ኮቪድ-19 እና ኢትዮጵያውያን በአሜሪካ ተከታዩ ክፍል አሁን ይቀጥላል። በግል የፌስቡክ ገጽ ላይ የእንረዳችኋለን ደውሉልን መልእክት በማስተላለፍ በተለያየ መንገድ ገንዘብ በማስተባበር ቀደም ሲል የሰማችኋቸውንና ሌሎችም ችግሮች ያለባቸውን ኢትዮጵያውያን ለማገዝ በየቦታው የሚንቀሳቀሱ ኢትዮጵያውያን አሉ። አንዳንዶቹ በገንዘብ አንዳንዶቹ ደግሞ ከየቦታው ምግብ አስተባብረው ተቸግር ያለው የሚል ሰው ቤት ድረስ ይያንቋቁ ረዳታ በማቅረብ ላይ ይገኛሉ። ሲሆን ግርማ እነዚህንም አነጋግራለች። በተከታዩ ክፍል ቀጥሎ ያዳምጡት።
በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚገኙትና እገዛ የሚፈልጉ ኢትዮጵያውያንን በተለያየ መንገድ ለማገዝ በበጎ ፈቃደኝነት በግላቸው በቡድንና በድርጅታቸው አማካኝነት ተሰባስበው በስልክ ቅንጅት በማድረግ የገንዘብ የቁሳቁስና የትራንስፖርት አገልግሎት የሚሰጡ ይገኙበታል። የቤተሰብ ሬስቶራንት ባለቤት አቶ አይናለም ዘለቀ፣ ከሰንሰለት ድራማ አዘጋጆች አንዱ የሆነው ቴድሮስ ለገሰ፣ እንዲሁም በዚሁ ድራማ ላይ ተዋናይ ሆኖ የሚሰራው ኤርሚያስ አባተ ተሰባስበው በቴድሮስ አማካኝነት በተላለፈ ማስታወቂያ እርዳታ የምትፈልጉ ደውሉልን ሲሉ በማህበራዊ ሚዲያ ላይ ማስታወቂያ ተናገሩ። አቶ አይናለም ሐሳቡ እንዴት እንደተጠነሰሰ ሲገልጽ ከዚህ ቀደም የርሱና የህቱ የዳሪም የለሽ ዓለሙ ቤተሰብ ሬስቶራንት ምግብ በነጻ የመስጠት ዜና በአሜሪካ ድምጽ የፌስቡክ ገጽ ላይ ከወጣ በኋላ በደረሳቸው የስልክ ጥሪ መሰረት እንደሆነ ያስረዳል።
የዛኔ ትዝ እንደሚልሽ አንቺ መጥተሽ ያንን ፕሮግራም ካስተላለፍሽ በኋላ ቨርጂኒያ ሚኖሩ አንድ እናት ያንን አይተው ቨርጂኒያ ነው የሚኖሩት ለሳቸው ሳይሆን ጎረቤቴ በጣም የቸገራቸው ሴትዮ አሉ እና ምትችሉ ከሆነ ወይም ይረዳ ሰው ካለ አይኔ ይፈልግልኝ አሉኝ። ከዛ በአጋጣሚ ያው ቴዲ ጋር ደውዬ ቴዲ ባከን እንደዚህ አይነት ሴትዮ አሉ ሄድና እያቸው አልኩት። ሄዶ ሲያያቸው በጣም የሚያስፈልጋቸው ነገር አለ እሱን ሾፕ አርጎ ወስዶ ሰጣቸው ቴዲ። ከዛ መሃል ላይ ያ እንደሆነ አሌክስ ደግሞ ደወለና ይሄንን ታሪክ ስነግረው ብር እኔ ሰጣቸዋለሁ ለሚያስፈልገው ሰው እርዱዋለን። ከዛ ከቴዲ ጋር ወጣንና ያንን ቪዲዮ ሰርተን ለቀቅን። ከዛ እኛ ራሳችን እንደዚህ ኤክስፔክት አላረግንም ይኖራል የሚል እምነትም አልነበረንም በልማችንም በእውናችንም። አብዛኛው ሰው ማንንም ብትጠይቂው እዚህ ሀገር እንደዚህ ነው ወይ ብትይ አያምንሽም። ከዛ ስትገቢበት መውጣቱ ራሱ ይከብድሻል። ምክንያቱም ምሰሚው ምታዩ ትላንት ያወራሻቸው ሰዎች እና እንዴት አርገሽ ያንን ትተሽ ወደ ኋላ ቀርተሽ የራሳቸው ጉዳይ ማለት አትችይ።
ቴድሮስ እርዳታ የሚፈልጉትን እናት በአካል ከተመለከታቸው በኋላ ምናልባት እኮ ብዙ ሌላ ተመሳሳይ እርዳታ የሚፈልጉ እናቶች ሊኖሩ ይችላሉ በሚል እርዳታው መቀጠል እንዳለበት ይወስናል። ያንን ለማድረግም ይሰባሰባሉ። የሰንሰለት ድራማ አዘጋጅ ዳይሬክተርና ተዋናይ ቴድሮስ ለገሰ ስለሁኔታው ያስረዳል።
አንዲት እናት የሚረዳኝ የለም በዚህ በኮሮናው ምክንያት ወጥቼ መግዛት አቅም የለኝም ገንዘብም የለኝም ስላሉ እኔና አይኔ ጋር ነበር የደወሉት። በግሌ እጄ አናገርኳቸው የሚያስፈልጋቸውን ነገር አረግንላቸው። ከዛ በኋላ ድንገት ሌላም ሰው ሊቸገር ይችላል በሚል አንድ ነገር ብናረግ ጥሩ ነው ተባባልን። በዚህ አጋጣሚ የማያ ሪል ስቴት ባለቤት አቶ አለማየሁ ጉዳዩን ሲያው አሁን ሊቸገር ይችላል እኔ ደግሞ $5000 ሰጣቸዋለሁ ሲል በቃ $5000 ማካገኘ እስቲ ልሞክር ብለን አንድ ማስታወቂያ ስንናገር ብዙ ሰዎች ደወሉልን ያው በዛው ልንረዳቸው ቻለ።
የሰንሰለቱ ተዋናይ ኤርሚያስ አባተ በበኩሉ ስብስቡ ስራ በመከፋፈል እንደተጀመረ ይናገራል።
እንደኔ ያሰብ ነው የነበረው አይኔ የሚኖረው ሜሪላንድ ነው እኔ የሚኖረው ዲሲ ነው ቴዲ ቨርጂኒያ ነው። ስለዚህ ሁላችንም ያለንበትን ስቴት እንያዝና እንዲህ አይነት ሐሳብ አለ ሲሉኝ በጣም ደስ የሚል ነው። በዚህ ጊዜ ወገኖቻችን ማረዳበት ምክንያት የለም ቢለው እኔ ዲሲ ላይ ያለውን በአብዛኛው ፓርት በማድረስም ሄዶ በመጠየቅም የሚረዱ ሰዎች ሲደውሉን በማገናኘትም የዲሲ ያለው ፓርት ብዙ ሚና የተጫወተው እኔ ነኝ።
ማስታወቂያውን ከተናገሩ በኋላ የደረሳቸው ጥሪ ከተለያየ ቦታ ነበር። የደዋዮቹ ፍላጎት መጠንም የዛኑ ያህል በጣም ብዙ ነበር። አቶ አይናለም።
አንዳንዶቹ ሰዎች ምግብም የማይፈልጉ ሰዎች አሉ። ፉድ ስታምፕ ኖሯቸው ትልልቅ ሰዎች ናቸው፣ ወጥተውም አይገዙም። በምን ይወጣሉ? አንዳንዱ ደግሞ ምንም ነገር የለውም ቲፉድ ስታምፕ የሚባል ነገር የሌላቸው ሰዎች አሉ። እና በጣም ይቸግራል። እንደሚቸግር ብታዩ ገብተሽ ስታዩ ነው። አሁንኛ የሁሉም ሰው ዝርዝር ሊስት አለ መጠየቅ ለሚችል። ለዛውም ራሳችንም አይደለንም እናደርገው። አብዛኛው የሚችሉ ከሆነ እርስ በርስ ነው የምናገናኛቸው። ምግብም ገንዘብም ነው የምንሰጣቸው። ምግብም በጣም ይቸግራል። እንደምታስቡ አይደለም። ጭንቅላታችን ውስጥ አይቸግርም ይባላል፣ ግን በጣም ይቸግራል። እና ብዙ የቸገረው ሰው አብዛኛው ከ35 ሰው በላይ ነው ያገኘ ነው። በጣም ይቸግራል። ምግቡን ታዩና ውሃም ይቸግራቸው ሰዎች አሉ። ምግቡን ከምግቡ ታዩ ውሃ እንኳን ወጥተው ገዝተው የሚያመጡበት ገንዘብ የሌላቸው። እና ምግብ በጣም ይቸግራል። እንደምታስቡ አይደለም። እኛ ምን ደስቱ ነበር ምናሰው እንዴ ሰው ምግብ ይቸግራል አሜሪካ ቁጭ ብሎ የሚል አመለካከት ነበረን፣ ግን ምግብ ይቸግራል።
ቴድሮስ ለገሰ መጀመሪያ ላይ ማስታወቂያውን ሲናገሩ በዚህ መጠን የተቸገረ ሰው ይደውላል ብለው እንዳላሰቡ ይናገራል።
መቼም ወረቀት የሌለው ሰው ሊደውልልን ይችላል ብለን አስበን ነበር፣ ግን የደወሉልን ሰዎች በጣም የሚያሳዝኑ እጅግ በጣም ልብ የሚነኩ ሲንግል ማሞች፣ የጤና ችግር ያለባቸው ልጆች ያሏቸው እናቶች፣ ትላልቅ እናቶች እንደዚሁም አሁን የመጡ ደግሞ በዚህ ሁለት ወር ውስጥ በሶስት ወር ውስጥ በኮሮናው አካባቢ ላይ የመጡ አሜሪካን ሀገር የገቡ ሰዎች ምን ማድረግ እንዳለባቸው እንኳን የማያውቁ በርካታ ሰዎች ነው ያጋጠሙ። ከምንጠብቀው በላይ አሜሪካን ሀገር ሰው እንደዚህ በዚህ ደረጃ ይቸገራል ብዬ አስቤ አላውቅም ነበር። አሁን ከሰማሁት ችግር አንጻር ብዙ ሰዎች በጣም ልብ የሚነካ ነገር ነው የሚነግሩን። ስለዚህ ከሰማሁት ነገር አንጻር አሜሪካን ሀገር ውስጥ የሰው ልጅ እንደዚህ በዚህ ደረጃ ተቸግሯል ብዬ ለማሰብ ይከብደኛል። ወረቀት ስለሌላቸው መንግስት ምንም አይነት ፋይናንሻሊ እርዳታ ስለማያረግላቸው የገንዘብ እርዳታ ስለሌላቸው የቤት ክራይ መክፈል የማይችሉ በጣም ስትረስ ሊሆኑ በዚህ ጉዳይ ላይ ሰዎች አጋጥመውናል። መብላት ምግብ ውሃ ምን መግዣ ያጡ ሰዎች አጋጥመውናል። አቅም የሌላቸው ቤት ውስጥ ቁጭ ብለው በፊት ሰው ነበር የሚገዛላቸው፣ አሁን በዚህ ችግር ምክንያት ሰውም ከቤቱ አይወጣም። ስለዚህ እነዚህ ሰዎች ቤታቸው ቁጭ ብለው በረሃብ ሊሞቱ ነው። ስለዚህ በዚህ ደረጃ የተቸገሩ ሰዎች አጋጥመውናል። ከዚህ ባሻገር ደግሞ ልጆች አሁን ጤነኛ ያልሆኑ ልጆች ያሏቸው ያው በብዛት ኦቲስቲክ የሆኑ ልጆች ያሏቸው ሰዎች አጋጥመውናል። እናቶች እነዛ እናቶች ደግሞ በብዙ ደረጃ ልጆቻቸውን ጥለው መውጣት አይችሉም። ትምህርት ቤት ተዘግቷል፣ የሚደረግ ነገር የለም። ስለዚህ ከልጆቻቸው ጋር ስታክ አድርገዋል ቤት ውስጥ። እንዴት ይውጡ? አቅምም የላቸው በብዛት እንደውም ለብቻቸው ነው ልጃቸውን የሚያሳድጉት። ስለዚህ በዚህ ደረጃ ነው ያጋጠሙ ሰዎች።
ሰዎች ሲደውሉላቸው መጀመሪያ ችግራቸውን እንደሚያዳምጡም ይገልጻል።
የምግብ እርዳታ እናረግላቸዋለን ነው ምንላቸው። መጀመሪያ ገንዘብ እንሰጣቸዋለን አንልም። ከዛ እንደዚህ የሚፈልጉትን ነገር ይነግሩናል። ይሄን የምግብ ዝርዝር ይልኩልናል ከነአድራሻው። ከዛ እዛን ሄድና 200 ብር ለሁሉም ቢያንስ 30 ሰው ይሆናል አሳይሻለሁ። አሁን የተመዘገቡትን ወደ 30 ሰው ለሚሆኑ ሰዎች 200 ብር ከዛም በላይ ሰጠናቸው አሉ። ምክንያቱም በቃ የቤት ክራይ ነው እኔ የምፈልገውና ልወጣ ነው የጉድልኝ 300 ብር ነው ይልሽ። እና ምንም እውነት ነው ስታዩ ችግራቸውን ከየት ያመጣሉ ነው ሰዎች ስራ ስለቆመ ምንም የሰው ልጅ ባይቸግረው በዚህ ደረጃ አደባባይ ላይ ወጥቶ ያውም አሜሪካን ሀገር ራሱን አጋልጦ እንደዚህ አይነት ለ200 ብርና ለ300 ብር ገንዘብ ይጠይቃል ብዬ አላስብም። ስለዚህ አምነናቸዋል፣ ችግራቸውን ተካፍለናል፣ የምንችለውን ሁሉ አድርገናል።
የተቸገሩ ሰዎች እንደመጡት ሁሉ የሚረዱ ሰዎች መገኘታቸው ተስፋቸውን እንዳለመለመውም ነግሮናል።
እነዚህ በሙሉ የረዱን ሰዎች ናቸው። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት አስራ አራት አስራ አምስት ሰዎች የሚሆኑ ሰዎች ምን አደርገውልናል። አሁን እኛ ከዚህ በኋላ ያለን ገንዘብ ትንሽ ነው የተሰጠን። ስለዚህ ከዚህ በኋላ እንዴት ነው የምንረዳቸው? ችግሩ አልተገባደደም ወይንም ደግሞ አላለቀ፣ ኮሮናው እየቀጠለ ነው። የእነዚህ ሰዎች ችግር የሚቀጥል ነው ይሄ ነገር እስካልተፈታ ድረስ። ስለዚህ ምን አደረግን? መጨረሻ ላይ ሰዎች ሲደውሉልን ገንዘብ እንስጣችሁ፣ ገንዘብ እንርዳችሁ ሲሉን ገንዘብ ከምትረዱን ቤተሰብ ያዙልን፣ ለእኛ ከምትሰጡን ቀጥታ ቤተሰብ የተቸገሩ ቤተሰቦች እናገናኛችሁና ከነዚህ ቤተሰቦች ጋር ተገናኝታችሁ በየ15 ቀኑ እናንተ ሾፕ ስታደርጉ ለራሳችሁ ለነዚህም ሰዎች አብራችሁ አድርጉልን አልናቸው። ከዛ እሺ አሉ። ቤተሰብ መደብንላቸው ለነዚህ ሰዎች። አሁን እነዚህ ሰዎች የሚገርምሽ ነገር የምግብ እርዳታ ብቻ አይደለም ያደረጉት የቤት ክራያቸውን ከመክፈል ጀምሮ ለምሳሌ አንዱ 1600 ብር የከፈለችልን ልጅ አለ ዛሬ ደግሞ ወደ 1000 ብር የከፈለልን ሰው አለ 300 ብር የከፈለልን ሰው አለ የምግብ እርዳታ ከባልቲሞር ድረስ መጥቶ የሚያርጉ ሰዎች አሉ እዚያ አካባቢ ምግብ ኩክ አድርጋ የምትሰጥልን ልጅ አለ ከቨርጂኒያ አሁን ምግብ ኩክ ማድረግ ለማይችሉ እኔ አረጋለሁ ግድ የለም በየ 15 ቀኑ ብላል ምን ፈልገውን ሰው ባክሽ ለዚህ ሰው ምግብ አድርሽልን ካላት ምግብ ኩክ አድርጋ ምን ብላ ታደርስልናለች እንደዚህ በጣም በርካታ ቅን የሆኑ ሰዎችን በዚሁ አጋጣሚ አግኝተናል ብቻችንን ያደረግነው ነገር አይደለም ብዙዎች ከጀርባችን በገንዘብም በአቅማቸውም እየሄዱ ቤታቸው ችግራቸውን በመስማት በመርዳት በከፍተኛ ሁኔታ ተባብረውናልና በቋሚነትም ሰዎችን ስለያዙልን ከኛንም ከጭንቀት ገላግለውናል ወደፊት
አቶ አይናለም ለመርዳት የተሰለፈው አብዛኞቹ ሰዎች ማንነታቸው እንኳን እንዲገለጽ አይፈልጉም ነበር ይላል
ይገርሙ ኢትዮጵያውያኖች እንዳሉ ማይከናል ከራሳቸው አልፈው የራሳቸውን ነገር ስማቸውም እንዲነገር ሳይሆን በቃ ተው አብረንኛ አለን ይሄ ችግር እስኪያልፍ ድረስ በየወሩ ሾፕ ያረገን እንሰጣቸዋለን የሚያስፈልጋቸውን በገንዘብም ሮቤል በጣም ለናመሰግነው ፈልገው ሰውዬ ቤቱን ሰጥቶ ቤት አለኝ የቸገረው ሰው ካለ ይምጣ በገንዘብ እምኒ ጓደኞቿን አስተባብራ ለአንድ ሰው ሙሉ የቤት ኪራይ ከፍላ ለሁለት ሶስት ሰው ምግብ ገዝታ ወስዳ የሰጡ ሰዎች በጣም ማመስገን የምፈልጋቸው ሰዎች እና በዛ መንገድ ነው ይሄ እንደዚህ እየቀጠለ ይሄደው አሁን እግዚአብሔር ይመስገን እኛ ካሰብነው በላይ ሆኖ አግኝተነዋል
ኤርሚያስ በበኩሉ የተቸገሩ ሰዎችን ማየቱ የፈጠረበት ሀዘን ወገናቸውን ለማገዝ በቆሙ ሰዎች እንደተቀረፈለት ይገልጻል
እኛ መጀመሪያ ቀን ገና መጀመሪያውን ቀን ማስተዋቂያ ስናደርግ ከኛ ቀድሞ የተገኙ ሰዎች ነበሩ እንደዚህ አይነት ፋሚሊዎች አሉ የቱ ጋር እንርዳ ሄደው ብለው እኛ ገና ሳንደራይ ሳንሰባሰብ እነሱ ሄደው አጣሸተናቸው ምግብ ያደረሱ ሰዎች አሉ ከባልቲሞር ከመናም እየመጡ ከዛውጭ ግን ከምግብ ውጪ ብዙ ሰዎች ይደወሉልን አሁን በቋሚነት የቤት ክራይ መክፈል የሚከፍልላቸው ሰዎች የሚረዷቸው ያገኘናቸው ሰዎች አሉ በቋሚነት እንዲሁም ደግሞ በህክምና ሙያ ላይ ያሉ ሰዎች አሁን ኩላሊቷን የሚያማት ልጅ አንድ ልጅ ነርስ ናት ደውላ ከዚህ በኋላ ዳያሊሲስን በኩል የሚያስቸግራትን በህክምና በኩል ያለው ነገር በሙሉ እኔ ደግፋታለሁ ብላ በቋሚነት ደግፋት የመጣችም ሰው አለች እንደዚህ በጠበቃ እንዲሁም ደግሞ በኦቲዝም ህመም ያለባቸው ሰዎች አሁን ከሜርላንድ አንድ ልጅ ማህበር አላቸው እንደዚህ ኦቲዝም ህመም ችግር ያለባቸው ቤተሰቦች ህመም አለባቸው ልጅ ችግር ያለባቸው ቤተሰቦች አሉና ማህበር አላቸው እና እንደደውለው ለመርዳት እንፈልጋለን አሲሉ እኔ ከመርዳት ፊት ኤክስፕሌን አደርግላችኋለሁ ምን አይነት ፋሚሊዎች እኛ ጋር እንዳሉ እና ቅድሚያ መስጠት የሚፈልጉት ለየትኛው ፋሚሊ ነው የሚለው ማለት ነው እና እስ ነግራችሁ ኦ እኛ እንደው ማህበር አለን ስለዚህ ችግሩን እናቀዋለን መርዳት ያለበትን ነገር እኛ እንደረዳችሁ ስለዚህ እንደዚህ አይነት ፋሚሊ ስጠን ብለው ወደ 3 ፋሚሊዎች እንደዚህ ልጆቻቸው ኦቲዝም ያለባቸው እነሱም በቋሚነት አብሯቸው ሊረዷቸው ሊያግዟቸው የመጡ ሰዎች ማለት ነው ከመግቡና ተገንዘብ ውጪ ማለት ነው
ሌላው በዋሽንግተን ዲሲና አካባቢው ያለውን የኢትዮጵያውያን ችግር በመረዳት እገዛ ለማድረግ እንቅስቃሴ በማድረግ ላይ ያሉት ከተመሰረተ 7 ወራትን ያስቆጠረው የኢትዮጵያ የሰላምና የእድገት ማዕከል ድርጅት መስራችና በጎ ፈቃደኞች ናቸው። የዚህ ድርጅት መስራቾች ከተለያየ የእምነት ተቋም የተውጣጡ ሰዎች የተሰባሰቡበት ነው። ስብስቡ ለሌላ በጎ ዓላማ የተመሰረተ በመሆኑ ኢትዮጵያውያን በኮቪድ ምክንያት ተቸግረው ሲመለከቱ በበጎ ፈቃደኝነት ተሰባስበው ማገዝ እንዳለባቸው እንደወሰኑ ከድርጅቱ መስራች አባል የሆኑትና በንግድ ስራ ላይ የተሰማሩት አቶ ቸርነት ደበሌ እንዴት ወደዚህ ተግባር እንደገቡ ይናገራሉ።
በዚህ በወረርሽኙ የተነሳ ብዙ ሰዎች ችግር ላይ እንደወደቁ፣ ግብ እጥረት እንዳጋጠማቸው፣ የትራንስፖርት ችግር የመሳሰለውን ማንኛውም ሰው የሚያስፈልገውን መሰረታዊ ሰው ልጅ ፍላጎት ተጓሎባቸው ስናይ የለም ይሄን ነገር ዝም ብለን ማያስለየለብን በመንችለው አንዳንድ ነገሮችን ሰርተን መርዳት አለብን በማለት የበጎ ፈቃደኞችን ከኛው ጋር አስተባስበን አሁን አንዳንድ ስራዎችን በመስራት በማገዝ ላይ እንገኛለን። ሰው በምን መልክ ጥቅማ ጥቅም ማግኘት እንደሚችል መንግስት የፈቀደውን እንደዚሁም ደግሞ አንኢምፕሎይመንት ይባላል ስራ ያጡ ሰዎች በምን መልክ ማመልከት እንደሚችሉ ትንሽ ሲስተሙ የተወሳሰበ ስለሆነ ያን መረጃ የተጣራ መረጃ እናቀርባለን። ከዛም ባለፈ ደግሞ እንደዚሁ ህክምና የሚያስፈልጋቸው ሰዎች በዚሁ በኮቪድ-19 ወረርሽኝ የተነሳ የተጎዱትን ሐኪሞችን በማስተባበር መረጃ እንዲያገኙ እንደዚሁም በህግም በኩል ጉዳት ያለባቸውን ለምሳሌ ከቤት ውጪ የተባሉ ካሉ እነዚህ መሳሰሉን በመቅረብ ደውለውልን እርዳታ በመስጠት መረጃ በመስጠት ላይ እንገኛለን። ከሁሉም በላይ ደግሞ የምግብ እጦት ያጋጠማቸውን ምግብ የምናገኝበትን አንዳንድ ምንጮች በመፈለግ ምግብ ያገኘን በመግብም እንደዚሁ አቅም የደከሙትን እየረዳን እንገኛለን።
መጀመሪያ የነጻ ስልክ መስመር ጥሪ አዘጋጅተው በዚያ መሰረት እገዛ የሚፈልጉ ሰዎች ሰዎችን ይሰበስባሉ። በተጨማሪም ከነ ቴድሮስ ጋር በመቀናጀት በጣም የተቸገሩትን ለማገዝ ይተባበራሉ። ስልክ የሚቀበሉ፣ የምክር አገልግሎት የሚሰጡና ጥሪ ወደ ደረሳቸው ቦታ የሄዱ ምግብ የሚያደርሱ በጎ ፈቃደኞችን አስተማርተው ይንቀሳቀሳሉ። አቶ ቸርነት፣
ይህ ስልክ ወጣቶች ሆኑ በጣም አክቲቭ ሆኑ አደራጅተን ሰባቱንም ቀን ከቀኑ 8 ሰዓት ወይም 2 ፒኤም እስከ 12 ሰዓት ወይም ደግሞ 6 ፒኤም ድረስ ክፍት ነው ስልኩ። በዛን ጊዜ መገልገል የሚፈልግ ሰው ደውሎ የህግ ቢሆን የህክምና ቢሆን የምግብ ቢሆን ሌሎች የሚፈልጋቸውን ነገሮች ወይም ደግሞ አንኤምፕሎይመንት የስራ አጥ እንዴት ማመልከቻ መሙላትን የሚያስፈልገውን ከጠየቀ በኋላ እኛ ከያዝናቸው ከበጎ ፈቃድ ፕሮፌሽናል ጋር እናገናኛቸዋለን። በዛ መልክ እርዳታውን ያገኛሉ ማለት ነው። እንደዚሁ ምግብ የሚፈልግ ሰው በዛ መልክ ደውሎ ይጠይቃል። በተቻለ አቅም በፍጥነት እናደርስላቸዋለን ማለት ነው።
አቶ ቸርነት መጀመሪያ ምግብ እንዴት እንደሚሰበስቡ ሲናገሩ ማስታወቂያ የተለጠፈበት ካርቶን አዘጋጅተው የኢትዮጵያውያን ሱቆች ውስጥ አስቀምጠዋል። ማንኛውም ወደዛ ሱቅ የሚገባ ገበያተኛ የቻለውን ነገር ገዝቶ እዛ ካርቶን ውስጥ ያስቀምጥላቸዋል። እሱን ሰብስበው አንድ በጎ ፈቃደኛ በሰጣቸው ቤት ውስጥ የሚያስቀምጡ ሰዎች ይመደባሉ። ምግቦቹን ወደ ተረጂዎቹ እንዲያደርሱ የሚመደቡት ሰዎች ከዚያ እያነሱ ያድላሉ። አቶ ገረመው ኢማም የሜሪላንድ ነዋሪ ናቸው። በዚህ ምግብ በሚቀመጥበት የዋሽንግተኑ ቤት ነው ያገኘኋቸው። ኮቪድ-19 እያደረሰ ያለውን አስከፊ ጉዳት አስታውሰው የተረፍነው እንተጋገዝ ብዬ ነው ይላሉ።
ይህ በሽታ የተረፉት ሰዎች እንኳን ራሳቸውን የሚከላከሉ ሰዎች እንኳን በምግብ ሲቸገሩ ፍራስትሬትድ ሲሆኑ ሳይኮሎጂካሊም ችግር ሲገጥማቸው ያሳዝናል። ስለዚህ እኔ አንዳንድ ጓደኞቼ እንዲህ ቮሉንተር ሰራለሁ እንዴ ራስህን አጥብቅም እንዴ ራስህን ህይወትህን እንደዚህ አስቸጋሪ ሁኔታ አጋልጠህ ነው እንደምሰራው ይሉኛል። ግን በተቻለኝ መጠን ራስህን ተጠንቅቄ በበሽታው አፌክትድ እንዳልሆን ተጠንቅቄ የምችለውን አደርጋለሁ።
ስለሚሰሩት ስራ ይናገራሉ።
ምግብ የሚቀመጥባቸው ቦታዎች አሉ። ከነዛ ከኢትዮጵያን ስቶሮች እናመጣለን። እኔ የምጠቀመው በራሴ መኪና ነው፣ በራሴ ነዳጅ ነው፣ ቮለንቲር እያደረኩኝ ያለው ከዛ እናመጣለን። ይሄኛው ጊዜያዊ ስቶራችን ነው። እዚህ ጊዜያዊ ስቶር ይመጣል። እኔ ብቻ ሳልሆን ሌሎችም ጓደኞቻችን ያመጣሉ። ሶርት አውት እናረጋለን። ምግቡን፣ ራይሱን፣ ዘይቱን፣ የጣሳውን ምግብ፣ ወተቱን፣ ድንቹን በአንድ ፓኬጅ ውስጥ እናደርጋለን፣ እናሽጋለን። ፓቸሮች አሉ። እዚህ ቦታ አድርሱ ሲሉ እናደርሳለን። እንግዲህ እስካሁን እየሰራን ያለነው የቮለንቲር ስራ ይሄንን ይመስላል።
ማህሌት አሰፋ የኢትዮጵያ ሰላምና እድገት ማዕከል የበጎ ፈቃደኛ አባል ነች። ቨርጂኒያ የሚገኘውና ሁለተኛ ማስቀመጫቸው በሆነው ሰላም ፋውንዴሽን ውስጥ ለተቸገሩ ሰዎች የምታደርሰውን እቃ ልትወስድ መጣን ያገኘዋል።
አሁን ለምሳሌ ዛሬ አጋጣሚ ሆኖ ስኬጁል ላይ አልነበርኩም። የተሰጠኝ ስኬጁል ዲስፓች ነበር መሰራው። የዲስፓች ስራ አለን። ይሄ ማህበር ለእያንዳንዳችን ሰው የሰጠን የስራ ዘርፍ አለና የኔ ዘርፍ የስራ ዘርፍ ዲስፓቸር ነው። እና አጋጣሚ ዛሬ ረፍቴ ነው፣ ግን በወጣት ቴዲ አማካኝነት አንድታችን ደውላ አገኘችኝና እታችን ስደውልልኝ እያለቀሰች ነበር። ልጅ አለኝ፣ የሶስት አመት ልጅ አለኝ እና እባክሽ እርዳታ ፈልጋለሁ ልጅ ተሰቃየችብኝ ስትለኝ፣ ሰላም ፋውንዴሽን ነኝ አሁን ያለሁት ከኔ ቤት ወደ 52 ደቂቃ ነው የሚያስነዳውና ለሷ እርዳታ ልሰጥ ነው ዘይት መጣሁት። አንዳንድ ምግብ ገዝቼላት እንደ ሽንኩርት፣ እንደ ቲማቲም፣ እንደ ዘይት ያለ ነገር በግሌ ገዝቼላት እዚህ ካለው ከተቀመጠው ደግሞ ድንችም ሆነ የተለያዩ ምግቦች አሉ እሱን አርጌ ወደ ሷ ቤት ልሄድ ነው አሁን ወደዚህ መጣሁት። በምታለቅስበት ሰዓት ላይ በጣም አዝኛለሁ። እኔ የሶስት ልጆች እናት ነኝ ሲንግል ማም ነኝ ስላለችኝ በጣም ከልብ ያዝኛለሁ። አሁን ወደ ሷ ቤት እየተዘጋጀው ነው።
ቨርጂኒያ የሚገኘው የሰላም ፋውንዴሽን ኢማም ኡስታዝ ጀማል በሽር ከብዙ በጎ ፈቃደኞች ኢትዮጵያውያን ጋር የሚያደርሱትን ምግብ ሲያስተካክሉ ነው በፋውንዴሽኑ ቢሮ ያገኘኋቸው።
በዛሬው ዕለት እዚህ ጋር የምታዩት ይህ እርዳታ ከኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ እና ሰላም ፋውንዴሽን አንድ ላይ በመተባበር ቮለንተሪዎቻቸውን በማሰባሰብ ከውጪ ድርጅቶች የሚገኙትን እንዲሁም ከአሌክዛንድሪያ ሲቲ ከራሱ ከካውንቲው የሚመጡትን አንዳንድ እርዳታዎችን በማሰባሰብ የራሳችንን ቮለንተሪዎች ወይም ረዳቶችን በማሰባሰብ ለተለያዩ ችግረኞች በየቤታቸው እርዳታ የምንሰጥበት ነው።
ኡስታዝ ጀማል እርዳታ እየተለገሰ ያለው ለሁሉም ኢትዮጵያውያን መሆኑን ገልጸው የሚሰራው ደግሞ በቅንጅትና በትብብር መንፈስ ነው ይላሉ።
ከተለያዩ ድርጅቶች ጋር ስለምንገናኝ ያ ድርጅት የሚደርስባቸውን ማህበረሰቦች ሁሉ ለምሳሌ ኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ ውስጡ እኔ ያለሁኝ እኔ ምክትል ቼርማን ነኝ። ከኔ በላይ ደግሞ አንድ ወንድሜ አቤል አለ። ጋሽ አቤል የቤተ ክርስቲያን አገልጋይ ነው። ሌሎች ደግሞ አሉ እህቶች እዛ ሌላ ድርጅቶች ውስጥ የሚሰሩ። ስለዚህ ሁሉም በየማህበረሰቡ ስር ያሉ ስለሆኑ የተለያዩ ሰዎችን የማግኘት እድላችን በጣም ሰፊ ነው። እና በዛው ልክ ነው የምንሰጠው። ሃይማኖት ዘር የመሳሰሉት ተኮር ላይ ምንም አይነት ነገር የለውም።
ይግዜ እዚህ አካባቢ የሚገኙ ኢትዮጵያውያን ምን ያህል ችግር ላይ መሆናቸውን አሳይቶናል ይላሉ።
በኢትዮጵያውያን ብዙ ጊዜ የምንስለው እዚህ ሀገር ላይ የሚቸገር ሰው የለም የሚል አስተሳሰብ ነው ያለን። እናም በብዛት ወደ ኢትዮጵያ ነው አይምሯችን የእርዳታ ነገር። አሁን ግን የታየን በተለይ በኮቪድ-19 በየቤቱ በጣም ብዙ ጉዳለ። ወልደው የሚያርሳቸው እንኳን የሌሉ እህቶች አጋጥመውናል። በጣም የሚያስለቅሱ ስንደርስላቸው ማርያም ነው የላከቻችሁ ብለው እስከሚያስቡ ድረስ ማለት ተአምር እስከሚመስላቸው ድረስ እርዳታ የራቃቸው ሴቶች አጋጥመውናል። ይሄ በእኛው አካባቢ ነው። እዚው አሌክዛንድሪያ ዲሲ አካባቢ እህቶች ለምሳሌ በዒድ ቀን የአማት ባሉ ቀን ምንም የምትበላው የምትጠጣው ነገር የሌላት እህት አጋጥመናለች። እኔ ራሴ ነኝ እንደውም ቃውን ይዤላት የሄድኩት። ስለዚህ በጣም ብዙ አሉ። እና የሚሰጠው እርዳታና የሚረዱትን ማች ማድረግ በማይቻል ደረጃ በጣም ብዙ ተረጅ ሰዎች አሉ። በተለይ ሌላው ደግሞ ምናልባት እህል ምናምን ላይ ችግሮች የማይኖርባቸው ሰዎች እንኳን ቢኖሩ ሌሎች ደግሞ በቤት ኪራይ የሚሰቃዩዋል። ስለዚህ እርዳታ የምግቡን ከሸፈንላቸው ያቺን ትንሽ ያለቻቸውን ገንዘብ ሴቭ አድርገው የቤት ኪራያቸውን ሌላም ሌላም ነገሮቻቸውን መክፈል የሚችሉበታል።
የሰላም ፋውንዴሽን የቦርድ አባልና የቨርጂኒያ ነዋሪው ብርሃን አህመድ አህመድ የተጣለባቸውን ኃላፊነት ለመወጣት በዚያ ከተገኙ በጎ ፈቃደኛ መካከል ናቸው።
ኮቪድ-19 እንደተከሰተና ሁሉም ነገሮች መዘጋጋት እንደጀመሩ እኛ እንደ ሰላም ቦርድ ተሰባስበን ያደረግነው ነገር ምንድነው? የኛም አባላቶች ሆኑ አጠቃላይ ማህበረሰቡ እዚህ አካባቢ የሚገኘው የትራንስፖርት ችግር ሊያጋጥመው ይችላል። ብዙ እናቶች፣ ብዙ እህቶች፣ ብዙ ትልልቅ ሰዎች ከመውጣት ከቤት መውጣት ልጆች ይዘው መውጣት በማይችሉበት ሁኔታ ላይ ሲንግል ማሞች የሆኑት ብዙ ልጆች ያሏቸው ልጆቻቸውን ይዘው ለገበያ መውጣት ስለማይችሉ በቀጥታ ያደረግነው ምንድነው? በሚፈልጉበት ነገር ሻፒንግ መውጣት ሲፈልጉ ወይም የሆነ ቦታ መውጣት ሲፈልጉ የኛ የሰላም ቮለንተሮች ቤታቸው ድረስ እየሄዱ የሚፈልጉትን ነገር ገዝተውላቸው ወይም የሚፈልጉትን ጉዳይ ፈጽመውላቸው ቤታቸው ሳይንቀሳቀሱ ለወረርሽኙም ሳይጋለጡ አደርሰው እንዲመጡ ነው ያደረግነው። በዚህም በርካታ ቮለንተሮችን አሰባስበን እንደ ቤታቸው ቅርበት ቤታቸው ለምሳሌ መሃል አሌክሳንድሪያ ቤቱ የሆነ ሰው እዛ አካባቢ ያለ የተቸገረ ሰው ሲገኝ እዛ ደርሶ ያንን ፒክ አድርጎ የሚፈልገውን ነገር ጉዳዩን ጨርሶለት እንዲመለስ የማድረግ ስራ ነው በትራንስፖርቴሽን በኩል ያደረግነውና ስቲል አሁንም ድረስ ክፍት ነው። እዚህ አካባቢ የሚፈልግ ሰላም ፋውንዴሽን ዌብሳይት ላይም ዋትስአፕ ግሩፕ ላይም ተለቋል አድራሻው። በዛ ጠይቆ ሰርቪሱን ማግኘት ይችላል፣ አገልግሎቱን ማግኘት ይችላል።
በመጀመሪያው ክፍል ላይ ያነጋገርናቸው ኢትዮጵያውያኑ በተለያየ መልኩ እነ ቴድሮስ በኢትዮጵያ የሰላምና እድገት ማዕከል በሰላም ፋውንዴሽንና በብዙ በጎ ፈቃደኛ ኢትዮጵያውያን የተጎበኙ ናቸው። የቨርጂኒያ ወጣትና የዲሲዋ እናት ስለተሰጣቸው እርዳታ ተከታዩም ብለው ነበር።
አንድ ቴዲ የሚባላል የሰንሰለት ተማሪ የሚሰራና በጣም መልካም ሰው ነው። እሱን አግኝቼው ነበረ። ማለት ያው ፌስቡክ ላይ አንድ የለቀቀው ቪዲዮ ነበር እና በሱ እንትን አገኘሁት። ያው አበሾችን ሰፖርት ያደርጋል እና ገንዘብ አሰባስቦ ለአበሾችን የሚረዳው ነገር አለ። በተለይ አንድ ዶክመንትድ ለሆነ እንደኛ አይነት ወረቀት የሌለን ማለት ነው። እና እሱ ተወሰነ 200 ብር ሰጠኝ። ይህን ያክል ገንዘብ ረዳኝ ማለት ነው። ጥሩ ነው። ያው ሌላም ሰው እንዳገኝ ብዙ እንትን ሞክሯል። እንደገና ደግሞ ያው ከሜላት የምትባልን ሰው አገናኘኝ እና እሷም ልጇ ስኳር አለባት መርፌዎች ምናምን የስኳር የማሽን ዲቫይሶች አሏት እነሱን ረዳችኝ እና በጣም ነው ማመሰግናት በዚህ አጋጣሚ። እሷ ነው
ለኤርሚ ጥሩ ሰታዊ ነበረ በካሻፕ ትራንስፈር አድርገውልኝ ነበር። ሌላም ልጅ ደግሞ ቨርጂኒያ አንዲት እህት አስተዋውቆኝ ነበር። እሷም ብዙ ነገር ከወንድሟ ጋር ይዛ መታ ቤቴን ሞላችሁ ፍሪጄ ሙሉ ነው ምንም ምግብ ችግር የለብኝም። ሚያስም ደራሱ ለብቻዊ አንዳንድ ነገሮችን ይዞ መጥቶ እንትን አለኝ። እንደገና ቴድሮስም ሌሎች ሰዎችንም ያመስባከንም መጥቶ ያየኝ አንድ ወንድም አለ። ሰላም ፋውንዴሽን እና ሰሙን የሚሰሙ ሰዎች ኦሪንት ይዱኛል። አንድም ደግሞ ባልቲሞር ያለ ልጅ አለ ብላክ አንዲ ፍንት እንደውላል ነበርና መሰለኝ ነገር ካለ ኮንታክት አድርጊኝ ድራይናለች። አሁን ለጊዜው ንግግር ምንም የሚያስፈልገው ነገር የለም። ሆዶ ነው ቤቴ ፈጣሪ ይመስገን። በአንድ ሳምንት ሲነሱ ፕሮግራም ከሰማ በኋላ ምንም ነገር ሞላሉልኝ።
እነዚህ በፍላጎታቸው ኢትዮጵያውያኑን ለማገዝ የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያ የችግሩ መጠን ከፍተኛ በመሆኑ እዚሁ ቁጭ ብለን ወገኖቻችን በምግብ ሲቸገሩ ከመናይ አቅማችንን አጠናክረን ዘላቂ መፍትሄ ልንሰጣቸው ይገባል ሲሉ በአንድ ድምጽ ይስማሙበታል። አድማጮች፣ ይህ ዘገባ አብዛኛው በምስል ጭምርም የተቀናበረ በመሆኑ በፌስቡክና በዌብሳይታችን እንዲሁም በዩቲዩብ ገጻችን ላይ ታገኙታላችሁ። ለአሜሪካ ድምጽ ጽዮን ግርማ ከሲ Silver Spring, Maryland.
አመሰግናለሁ ጽዮን ለዝግጅቶቹ። ለዛሬ ጊዜው በማብቃቱ እዚህ ላይ እናቆም። የዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ጽዮን ግርማና ሰለሞን አባተንን መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ እናመሰግናለን። መነጣጠል መለያየት አይደለም፣ ፍቅር፣ መተሳሰብ፣ ራስን መጠበቅ ኮቪድ-19ን ያሸንፋሉ። ሰላም ጤና ይስጥልን። በደህና ደሩ።